የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ምሽት መስከረም 23 2017 ዓ.ም ዝግጅታችን ጀመረ። ከቆቃ ሁርሶ በተዘረጋው የኤሌክትሪክ መስመር ላይ ጉዳት በመድረሱ የኃይል መቋረጥ አጋጥሟል።
በጣም ከባዱ የአይሻ ላይ የወደቀው ነው። ወደ ጅቡቲ መስመር አካባቢ ሶማሌ ክልል ውስጥ ጋር የወደቀ ትልቅ ታወር አለ። ከዚህ ልክ እንደዚሁ 130 ኬቪ ሆነው ማለት ነው። በጣም ብዙ ቦታ ላይ ተደጋጋሚ እንደ አይነት አደጋ እየተፈጠረ ነው። ያኛው ነው ትልቅ ኢምፓክት ያሳደረብን።
የሰማችኋቸው በኢትዮጵያ ጅቡቲ የምድር ባቡር የቴክኒክ ኃላፊ አቶ ዳንኤል ኃይለ ሚካኤል ናቸው። በምሽቱ በዚህ ዙሪያ ዘገባ ይኖረናል፣ ሌሎች ጥንቅሮችንም ይዘናል። ሰላም ጤና ስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ እስከ ምሽቱ 4 ሰዓት ድረስ በኢትዮጵያ ሰዓት አቆጣጠር መርሃ ግብሩን እየመራው አብሬያችሁም ዘልቀው ኤደን ገረመው ነኝ። ብርሃን ኃይሉ ስርጭቱን ከዚህ ከስቱዲዮ በመሆን ታቀናብርልናለች። እንዲሁም ደግሞ ቆንጅት ታዬ ዋና አዘጋጇ ናት። ከአለም ዙሪያ ወደ ተሰባሰቡ ዜናዎች የምንሻገርበት ሰዓት ላይ እንገኛለን። ስመኝሽ ቆየ ትጠብቃችኋለች።
በድጋሚ እንደምናመሻችሁ፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት የስራ አስፈጻሚ አባላት ያበቃውን ስልጣናቸውን በህገወጥ መንገድ ለማራዘም ጥረት እያደረጉ ነው ሲሉ 5 ፓርቲዎች አቤቱታ አቀረቡ። ምርጫ ቦርድ አስቸኳይ ጠቅላላ ጉባኤ ጠርቶ የጋራ ምክር ቤቱን የሚመሩ አመራሮችን እንዲያስመርጥም ፓርቲዎቹ ጠይቀዋል። ከበርካታ አባል ፓርቲዎች ውስጥ አቤቱታውን ያቀረቡት 5 ብቻ መሆናቸውን የጠቀሱት የምክር ቤቱ ሰብሳቢ አቶ ደስታ ዲንቃ በበኩላቸው የስራ አስፈጻሚ አባላት ስልጣናቸውን ለማራዘም ያደረጉት ጥረትም ሆነ ፍላጎት የለም ብለዋል። ምክር ቤቱ ጉባኤ ለማካሄድ በዝግጅት ላይ እንደሆነና እስካሁን ያልተጠራው ሀገሪቱ ካለችበት ወቅታዊ ቀውስ አንጻር የስራ ጫናዎች በመብዛታቸው ነው ብለዋል። የአሜሪካ ድምጽ በጉዳዩ ላይ ሌሎች ፓርቲዎች ያላቸውን አቋም ማረጋገጥ አልቻለም። ባለፈው ሰኞ በጅቡቲ ባህር ዳርቻ ፍልሰተኞች የሰጠሙት ህገወጥ አስተላላፊዎች ከጀልባው እንዲወርዱ በማስገደዳቸው መሆኑን ዓለም አቀፉ የፍልሰተኞች ድርጅት ወይም IOM አስታወቀ። ተቋሙ ለአሜሪካ ድምጽ ተጨማሪ በሰጠው መረጃ ፍልሰተኞቹ ባህር ውስጥ የሰጠሙት ጀልባዎቹ ዳር ሳይደርሱ ህገወጥ አስተላላፊዎቹ ፍልሰተኞቹን እንዲወርዱ በማስገደዳቸው ነው ብሏል። የIOM የአፍሪካ ቀንድና ደቡባዊ አፍሪካ ዳይሬክተር የሆኑት ፍራንስ ሰሊስተንድ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ እንዳስታወቁት በሁለት ጀልባዎች ውስጥ ተሳፍረው ከነበሩት 310 ፍልሰተኞች ውስጥ 48 ሲሞቱ 154 የሚሆኑት ደግሞ ከአደጋው ተርፈዋል። 108 ደግሞ የደረሱበት አልታወቀም ወይም ህይወታቸው አልፏል። በአንደኛው ጀልባ ላይ 100 ፍልሰተኞች ተሳፍረው የነበረ ሲሆን በሁለተኛው ጀልባ ላይ ደግሞ 210 ፍልሰተኞች ተሳፍረው እንደነበር ዳይሬክተሩ አስታውቀዋል። ፍልሰተኞቹ ከየመን ወደ ጅቡቲ በማቅናት ላይ የነበሩ ሲሆን የጅቡቲን የባህር ዳርቻ በመቃረብ ላይ ሳሉ ህገወጥ አስተላላፊዎቹ ፍልሰተኞቹን እንዲወርዱ ማስገደዳቸውን ኃላፊዋ ተናግረዋል። በርካታ ቁጥር ያላቸውና መዋኘት ያልቻሉት ፍልሰተኞች ሰጥመው መሞታቸውንም ጨምረው ለአሜሪካ ድምጽ ገልጸዋል። ባለፈው ሰኞ በተፈጠረው በዚህ ክስተት ውስጥ እስካሁን ያልተገኙትን በተመለከተ ፍለጋው መቀጠሉን፣ ነገር ግን ከተቆጠሩት ቀናት አንጻር ህይወታቸው ሊያልፍ ይችላል ብለው እንደሚሰጉ ፍራንስ አመልክተዋል። በህይወት ለተረፉት ፍልሰተኞች ድርጅቱ በጅቡቲ መጠለያና የህክምና እርዳታ እንደሰጣቸው የገለጹት ኃላፊው በባህር መስመሩ የሚተላለፉት ኢትዮጵያውያንና ሶማሊያውያን እንደሆኑ፣ አብዛኞቹ ግን ኢትዮጵያውያን መሆናቸውን ገልጸዋል። በደቡብ አፍሪካ በ90 አስገድዶ መድፈሮች ጥፋተኛ የተባለ ግለሰብ በ42 የዕድሜ ልክ እስራት ተቀጥቷል። የ40 አመት እድሜ ያለው ንኮኪናት ፋካቲ የ9 አመት እድሜ ያላቸው ልጆች ጨምሮ በፈጸመው አስገድዶ መድፈር ሌሎች ልጆች ድርጊቱን እንዲመለከቱ ያስገድድ ነበር ብሏል። ግለሰቡ ድርጊቱን የፈጸመው እንደ አውሮፓውያን አቆጣጠር ከ2012 እስከ 2021 ባለ ጊዜ ውስጥ ከጆሃንስበርግ በስተምስራቅ በምትገኝ መንደር ወዳለ ትምህርት ቤት የሚሄዱ ልጆችን ኢላማ በማድረግ ነበር። ሀገሪቱና የተቀረውን ዓለም ላስደነገጠው ድርጊት የጆሃንስበርግ ከፍተኛ ፍርድ ቤት ግለሰቡን ባስገድዶ መድፈር፣ በጠለፋና በጥቃት በመፈጸም ጥፋተኛ በማለት 42 ዓመት የእድሜ ልክ እስራት ፈርዶበታል። አንዳንዶቹ ሰለባዎች ዩኒፎርም እንደለበሱ ወደ ትምህርት ቤት ሲጓዙ ጥቃቱ እንደደረሰባቸው፣ ሌሎቹ ደግሞ በመኖሪያ ቤታቸው የቤተሰብ በዓላት እየተመለከቱ ድርጊቱ እንደተፈጸመባቸው ዳኛው አስታውቀዋል። በቁጥጥር ስር በሚውልበት ጊዜ ለማምለጥ ሲሞክር በፖሊስ እግሩ ላይ በጥይት የተመታ ተከሳሽ በፍርድ አሰጣጥ ወቅት አንገቱን አቀርቅሮ ተስተውሏል። በደቡብ አፍሪካ ካለፈው ሚያዝያ እስከ ሰኔ ባለው ጊዜ ውስጥ 9309 አስገድዶ መደፈሮች እንደተፈጸሙ የፖሊስ መረጃ ያሳያል። እስራኤል ምሽቱን በቤይሩትና አካባቢዋ ተከታታይ ከፍተኛ የተባለ የአየር ጥቃት ፈጽማለች። የአየር ድብደባው በሊባኖስና በሶሪያ መካከል የሚገኝን የድንበር መተላለፊያ ላይ በመፈጸሙም በአስር ሺህ የሚቆጠሩ ሰዎች ከጥቃቱ መሸሽ እንዳይችሉ አድርጓል። ከቤይሩት ዳርቻ ባለ የመኖሪያ ቤት አካባቢ የተከሰተው ከፍተኛ ፍንዳታ ጭስና ነበልባል በምሽቱ ሰማይ ላይ ሲያሳይ፣ ንዝረቱ በኪሎ ሜትሮች ርቀት ላይ በመዲናዋ በሚገኙ ህንጻዎች ላይ ተሰምቷል። ከቤይሩት 48 ኪሎ ሜትር ርቀት ላይ በሚገኘውና በሊባኖስና በሶሪያ ድንበር ላይ ሐሙስ ሌሊቱን የተፈጸመው ድብደባ የድንበር መተላለፊያው እንዲዘጋ አስገድዷል። በዚህም በብዙ ሺዎች የሚቆጠሩ ሰዎች የእስራኤልን ድብደባ መሸሽ እንዳይችሉ አድርጓል። እስራኤል ድንበሩን ኢላማ ያደረገችው ለሄዝቦላ የጦር መሳሪያዎች ማስተላለፊያነት በመዋሉ ነው ስትል ትገልጻለች። ሄዝቦላ አብዛኛውን የጦር መሳሪያዎች ከኢራን በሶሪያ በኩል እንደሚያገኝ ይታመናል ሲል አሶሴትድ ፕሬስ ዘገባ አመልክቷል። በእስራኤልና በሂዝቦላ መካከል እየተካሄደ ባለው ውጊያ ሂዝቦላ ዛሬ 4100 የሚሆኑ ሚሳይሎችን ማስወንጨፉን እስራኤል አስታውቃለች። በመጨረሻም በየመን በመዲናዋ ሰንዓና በሆዴዳን አየር ማረፊያ ጨምሮ በበርካታ የሀገሪቱ ስፍራዎች ላይ የአየር ጥቃት መፈጸሙን የሁቲ አማጽያን ስር የሚተዳደረው የአልማሲራ ቴሌቪዥን እና ነዋሪዎች ማስታወቃቸውን ሮይተርስ ዘግቧል። ጥቃቱ በደቡብ የምትገኘውን የዳህማር ከተማንም ኢላማ ማድረጉ ታውቋል። የአየር ጥቃቱ በአሜሪካና እንግሊዝ ኃይሎች እንደተፈጸመ የአልማሲራ ቴሌቪዥን የዘገበ ሲሆን የእንግሊዝ መንግስት ግን ድብደባውን እንዳልተሳተፈ ገልጿል። የእስራኤልና ሐማስ ጦርነት መፈንዳቱን ተከትሎ በኢራን የሚደገፉት የሁቲ አማጽያን ከፍልስጤማውያን ጋር ያላቸውን የትግል አንድነት ለማሳየት ባለፈው ህዳር ጀምሮ በቀይ ባህር ላይ በሚተላለፉ ዓለም አቀፍ መርከቦች ላይ ጥቃት ሲሰነዝሩ ሰንብተዋል። የሁቲዎቹ ጥቃት የዓለም አቀፍ የመርከብ ዝውውርን ያስተጋጎለ ሲሆን ከአሜሪካና ከእንግሊዝ የመልስ ጥቃት እንዲፈጸም አስገድዷል። መርከቦችም በቀይ ባህርና በስዊዝ ካናል በኩል ማለፉን ትተው በአፍሪካ ደቡባዊ ጫፍ ለመዞር ተገደዋል። አድማጮች፣ ለሰዓቱ የያዝናቸው የዓለም ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዷችን ወደ ኤደን ልመልሳችሁ።
ከዓለም ዙሪያ የተሰባሰቡትን ዜናዎች ያደረሰችንን ስመኝሽ ቆየንን እናመሰግናለን። መርሃ ግብሩን በማቀናበር ብርሃን ኃይሉ እንዲሁም ደግሞ መርሃ ግብሩን በመምራት እኔ ኤደን ገረመው፣ አበባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲውሰራችን፣ ቆንጅት ታዬ በዋና አዘጋጅነት ከሌሎች የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። አስተያየት ወይም ጥያቄ ቢኖራችሁ እንዲሁም ዝግጅቶቻችንን መከታተል ለምትፈልጉ በድረገጻችን ቪኦኤ አምሃሪክ ላይ እንዲሁም ደግሞ በፌስቡክ ገጻችን ቪኦኤ አምሃሪክ ላይ ታገኙናላችሁ። አሁን ለምሽቱ ወደ ያዝነው አብይ ርዕስ እንሻገር። የፖለቲካ ፓርቲዎች የጋራ ምክር ቤት ከአምስት አባላቱ ክስ ቀረበበት። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት የስራ አስፈጻሚ አባላት ያበቃውን ስልጣናቸውን በህገወጥ መንገድ ለማራዘም ጥረት እያደረጉ ነው ሲሉ አምስት ፓርቲዎች አቤቱታ አቅርበዋል። ምርጫ ቦርድ አስቸኳይ ጠቅላላ ጉባኤ ጠርቶ የጋራ ምክር ቤቱን የሚመሩ አመራሮችን እንዲያስመርጥም ፓርቲዎቹ ጠይቀዋል። ከበርካታ አባል ፓርቲዎች ውስጥ አቤቱታ ያቀረቡት አምስት ብቻ መሆናቸውን የጠቀሱት የምክር ቤቱ ሰብሳቢ አቶ ደስታ ዲንቃ በበኩላቸው የስራ አስፈጻሚ አባላት ስልጣናቸውን ለማራዘም ያደረጉት ጥረትም ሆነ ፍላጎት የላቸውም ብለዋል። ምክር ቤቱ ጉባኤ ለማካሄድ በዝግጅት ላይ እንደሆነና እስካሁን ድረስ ያልተጠራውም ሀገሪቱ ካለችበት ወቅታዊ ቀውስ አንጻር የስራ ጫናዎች በመብዛታቸው ነው ብለዋል። ኬኔዲ አባተ ዘገባለሁ።
የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት አባላት የሆኑ አምስት ፓርቲዎች ኢህአፓ፣ ኦፌኮ፣ ኦነግ፣ ህብር ኢትዮጵያና የወላይታ ብሔራዊ ንቅናቄ ዛሬ በጋራ ባወጡት መግለጫ ምክር ቤቱ ኃላፊነቱን በአግባቡ ሊወጣ አልቻለም ሲሉ ከሰዋል። ለዚህ ተጠያቂ ናቸው ያሏቸው የጋራ ምክር ቤቱ የስራ አስፈጻሚ አባላት የስልጣን ዘመናቸው ነሐሴ ወር ላይ ያበቃ ቢሆንም በህገወጥ መንገድ ስልጣናቸውን ለማራዘም እየጣሩ ነው ሲሉም አምስቱ ፓርቲዎች ክስ አቅርበዋል። የጋራ መግለጫውን በንባብ ያቀረቡት የወላይታ ብሔራዊ ንቅናቄ ወብን ሊቀመንበር አማኑኤል ሞጊሶ ናቸው።
ምክር ቤቱ የአመራር ዘመኑ ካለፈበት በኋላ እድሜውን ወደ 2 ዓመት ለማራዘም የጋራ ምክር ቤቱ አባላት የማያውቁትን የማሻሻያ ጥያቄ ለምርጫ ቦርድ ማስገባቱ ግልጽ ሆኗል።
በጉዳዩ ላይ ምላሽ የጠየቅናቸው የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ደስታ ዲንቃ የስራ አስፈጻሚው አባላት ስልጣናቸውን የማራዘም ፍላጎት እንደሌላቸውና ለምርጫ ቦርድም ያቀረቡት የማሻሻያ ጥያቄ እንደሌለ ተናግረዋል።
የጋራ ምክር ቤቱ ስራ አስፈጻሚም ስልጣን አይደለም፣ የምርጫ ቦርድም ስልጣን አይደለም። ይሄንን ስልጣናችን ለማራዘም ማለት ነው። ኦኬ፣ ይሄ እኮ የጠቅላላ ጉባኤ ስልጣን ነው። ስራ አስፈጻሚው ስልጣኑን የማራዘም ሀሳብም የለውም። እኔ የህግ ባለሙያ ነኝ። የኔ ምክትልም የህግ ባለሙያ ናቸው። ሌሎችም የተማሩ ናቸው። እንደውም የግል ስራቸው ነው በብዛት እነዚህ ስራ አስፈጻሚዎች የሚሰሩት የግል ስራቸውን የፓርቲ ስራቸውን ነው በብዛት የሚሰሩት። እንደውም ደግሞ ይህንን በአለአግባብ ወይም በህገወጥ መንገድ ለማራዘም የሚያስችላቸው አንደኛ ሁኔታ የለም፣ ፍላጎትም የሌለ ስለሆነ የዚህ አይነት ወቀሳ ውስጥ ለመግባት ለምን እንደፈለጉ አላውቅም።
የጋራ ምክር ቤቱ ጠቅላላ ጉባኤ በመጥራት አዲስ ስራ አስፈጻሚ ማስመረጥ የነበረበት ቢሆንም ይህን ሳያደርግ ከወር በላይ አስቆጥሯል የሚለው ሌላው የአምስቱ ፓርቲዎች አቤቱታ ሲሆን፣ ምክር ቤቱ ከዚህ በኋላ ጉባኤ ለመጥራት ስልጣን ያለው ባለመሆኑ ምርጫ ቦርድ ይህን ተግባር ሊያስፈጽም ይገባልም ብሏል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ዋና ጸሐፊ አቶ ጥሩነ ጋምታ
የኢትዮጵያ የፖለቲካ ፓርቲዎች የሀገራችን ጉዳይ ይመለከተናል፣ የሀገራችን ጉዳይ ደግሞ የምንከታተለው አንድም በየፓርቲዎቻችን በግላችን ነው፣ ሁለተኛ ደግሞ በጋራ የጋራ ምክር ቤቱን ምርኩዝ በማድረግ ነው። አሁን የጋራ ምክር ቤቱ አመራር ተዳክሞብናል። አንደኛ ለአንድ ዓመት ያክል ኃላፊነቱን አልተወጣም፣ ስብሰባ ማካሄድ አልቻለም፣ ሪፖርት አላቀረበም። ይሄ ስለሆነ የኢትዮጵያ ምርጫ ቦርድ ብሔራዊ የምርጫ ቦርድ ደግሞ በገለልተኝነት ሁሉም ፓርቲዎችን ስለሚመራ ነው ወደሱ ልናመራ እየቻል ነው።
የወብን ሊቀመንበር አማኑኤል ሞጊሶ ደግሞ ተከታዩም ብለዋል።
የፖለቲካ ፓርቲ የጋራ ምክር ቤት ስልጣኑን ከጨረሰ በኋላ ማንኛውንም የሚያደርጋቸው ተግባሮች ፓርቲዎችንም የማይወክል ስለሆነ ይሄ ስራ አስፈጻሚ በዚህ ዓመት ውስጥ የተጣለበትን ኃላፊነት ስላልተወጣ አስቸኳይ ጉባኤ እንዲጠራና መፍትሄ እንዲፈለግ አቤቱታ ለምርጫ ቦርድ አስገብተናል።
የጋራ ምክር ቤቱ ሰብሳቢ አቶ ደስታ ዲንቃ በበኩላቸው ጉባኤ ሳይካሄድ የቆየው በአገሪቱ ባሉ ወቅታዊ ጉዳዮች ምክንያት የስራ አስፈጻሚው አባላት የስራ ጫና ስለተደራረበባቸውና በበጀት እጦት ምክንያት መሆኑን ገልጸው ጉባኤውን ለማካሄድ ዝግጅቶች እየተደረጉ ነው ብለዋል።
ስራ አስፈጻሚው አሁን ጠቅላላ ጉባኤ ለመጥራት ዝግጅት ላይ ያለበት ሁኔታ ነው ያለው። ይሄ ደግሞ ከዚህ በፊትም የነበረው ስትሪክትሊ በቀናቱ የተካሄደ ጠቅላላ ጉባኤ ከዚህ በፊት አልነበረም። እኛ በጣም ቢዚ ነው የነበርነው። ይሄ ስራ አስፈጻሚ በአገር ጉዳይ ላይ፣ በፖለቲካ ምህዳር ጉዳይ ላይ፣ በሰላም ጉዳይ ላይ እና ቢዚ አመት ነው የነበረው። አሁን ደግሞ ጠቅላላ ጉባኤውን ለመጥራት አንደኛ የስራ ክንውን ሪፖርታችን በማዘጋጀት ላይ እንገኛለን። ሁለተኛ ደግሞ ይሄንን ጠቅላላ ጉባኤ ስፖንሰር የሚያደርጉ ወገኖችም ለማፈላለግ በማፈላለግና በማነጋገር ላይ ነው የምንገኘው እኛ። ስለዚህ ይሄ ጊዜው አልፏል የተባለው ያን ያህል የጎላና አሁን ለሀሜት ለወቀሳ የሚዳርግ አይደለም።
ጉባኤው መካሄድ ያለበት በምርጫ ቦርድ አማካኝነት ነው የሚል አቋም ያላቸው አምስቱ ፓርቲዎች ለቦርዱ ደብዳቤ ማቅረባቸውን አስታውቀዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ደብዳቤውን ተመልክቶ ምላሽ እንደሚሰጥን ገልጿል። የምርጫ ሕጉ አዋጅ ቁጥር 1162 ዝባር 2011 ካስቀመጣቸው ኃላፊነት ያለባቸው የምርጫ ባለድርሻ አካላት ዝርዝር አንዱ የፖለቲካ ፓርቲዎች የጋራ ምክር ቤት መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ ያጋራው ሰነድ ያመለክታል። ይህ ምክር ቤት የሚመሰረተው በምርጫ በሚወዳደሩ የፖለቲካ ፓርቲዎች በምርጫ ሕጉ የተቀመጡ ድንጋጌዎችንና ሌሎች የጋራ ጉዳዮችን ተግባራዊ ለማድረግና በምርጫው ሂደት በሚነሱ ልዩ ልዩ የአፈጻጸም፣ የዴሞክራሲ፣ የሰብአዊ መብት ጉዳዮችና የሕግ የበላይነትን በኢትዮጵያ ለማጎልበት በሚያግዙ ጉዳዮች ላይ በመመካከር ችግሮችን እያቃለሉ ለመጓዝ ይችሉ ዘንድ እንደሆነም ጠቅሷል። ይህንንም ተፈጻሚ ለማድረግ መጋቢት 5 ቀን 2011 ዓ.ም 116 የፖለቲካ ፓርቲዎች የጋራ ምክር ቤቱን የአሰራር ደንብ ለመወሰን የቃል ኪዳን ሰነድ መፈረማቸውንም ጠቁመዋል። ምክር ቤቱ በአሁኑ ሰዓት ከ60 በላይ ፓርቲዎችን በአባልነት የያዘ ሲሆን በጠቅላላ ጉባኤው ጉዳይ ላይ ሌሎች ፓርቲዎች ያላቸውን አቋም በይፋ አልገለጹም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የተከበራችሁ አድማጭ ተመልካቾቻችን የተከታተላችሁት ለምሽቱ ያዝነውን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። ሁለተኛውን ዘገባ በዚሁ አስተዋውቃችኋለሁ። ከቆቃ ሁርሶ በተዘረጋው የኤሌክትሪክ መስመር ላይ ጉዳት በመድረሱ የኃይል መቋረጥ አጋጥሟል። በኢትዮጵያ ከቆቃ ወደ ሁርሶ በተዘረጋው ከፍተኛ የኤሌክትሪክ ኃይል ማስተላለፊያ መስመር ላይ በተፈጸመ ስርቆት ኃይል መቋረጡን የኢትዮጵያ ኤሌክትሪክ ኃይል አስታውቋል። በዚህ ምክንያት ለምስራቅ ኢትዮጵያ ከተሞችና አካባቢዎች፣ ለአዲስ አበባ ጅቡቲ የባቡር መስመርና ለጅቡቲ የሚቀርበው ኃይል ተቋርጦ እንደነበረ ያመለከተው ተቋሙ አሁን ግን ከሌሎች መስመሮች ኃይል እየቀረበላቸው መሆኑንም ለአሜሪካ ድምጽ ገልጿል። የኢትዮ ጅቡቲ ምድር ባቡር በበኩሉ በኢትዮጵያ ኃይል መስመሮች ላይ እየደረሰ ያለው ጉዳት በአገልግሎቱ ላይ ተጽዕኖ እያሳደረበት እንደሚገኝ ለአሜሪካ ድምጽ ገልጿል። ገብረ ሚካኤል ገብረ መድህን ተከታትሎታል።
የኢትዮጵያ ኤሌክትሪክ ኃይል ከትላንት በስቲያ ሮብ መስከረም 22 2017 ባወጣው መግለጫ ከቆቃ ወደ ሁርሶ የሚሄደው ባለ 230 ኪሎ ቮልት ጥምር የኃይል ማስተላለፊያ መስመር ላይ ጉዳት መድረሱን አስታውቋል። በኃይል መስመሩ ላይ በተፈጸመ ስርቆትም ለምስራቅ የሀገሪቱ አካባቢዎች፣ ለአዲስ አበባ ጅቡቲ የባቡር መስመርና ለጅቡቲ የሚቀርበው ኃይል ተቋርጦ እንደነበር ገልጿል። ሆኖም በዚያው መስመር አማካኝነት ሲቀርብ የነበረው ኃይል ሲቋረጥ የተጠቀሱት አካባቢዎች በሌሎች መስመሮች ኃይል እየቀረበላቸው መሆኑን የተቋሙ የሕዝብ ግንኙነትና የኮሚኒኬሽን ቢሮ ሥራ አስኪያጅ አቶ ፍስሐ ጌታቸው ለአሜሪካ ድምፅ ተናግረዋል።
በተለይ የከፍተኛ ኃይል ጭነት በሚበዛባቸው ሰዓታት ላይ የነበረውን በማመጣጠን ቀኑን ሙሉ ለሊቱንም ኃይል እየቀረበላቸው ይገኛል። ስለዚህ ቀደም ሲል ከነበረው አገልግሎት በተለይ ከፍተኛ ኃይል በሚፈልግበት አካባቢ ምሽት አካባቢ ላይ ያለውን የማመጣጠን ስራ ነው እንጂ የተሰራው ኃይል የተቋረጠባቸው አካባቢዎች የሉም። አንዳንድ ጊዜ የኃይል ጭነት ለምሳሌ ከምሽቱ 12 ሰዓት እስከ ምሽቱ 4 ሰዓት ላይ ሁሉም ኤሌክትሪክ ኃይልን የሚጠቀም በመሆኑ የኃይል ተጠቃሚ እንትኑ ከፍ ይላል። በዚህ ጊዜ ኃይል የማመጣጠን ፈረቃም በሚያስፈልግባቸው አካባቢዎች ፈረቃ የመስጠት እየተደረገ ማህበረሰቡ ኤሌክትሪክ እንዲያገኝ የማድረግ ስራ እየተሰራ ያለበት ሂደት ነው ያለው። የጅቡቲም በሌሎች የመስመር አማራጮች አማካኝነት ኃይል የማቅረብ ስራው ተጠናክሮ እየቀጠለበት ሂደት ነው ያለው።
የኃይል ማስተላለፊያ መስመሩ የተጎዳው በአፋር ክልል አዋሽ ፈንታሌ ወረዳ በአንድ የኃይል ተሸካሚ ምሰሶ ላይ በተፈጸመ ስርቆት ምክንያት መሆኑን ተቋሙ አስታውቋል። በተፈጸመው ስርቆት ምክንያት ከወደቀው አንድ ምሰሶ በተጨማሪ 7 የኃይል ተሸካሚ ምሰሶዎች በአስጊ ሁኔታ ላይ እንደሚገኙም ተገልጿል። በዚሁ የኃይል መስመር ላይ በደረሰው ጉዳት የተነሳ ለአጭር ጊዜ ያህል የአገልግሎት መስተጓጎል ገጥሞት እንደነበር የገለጸው የኢትዮ ጅቡቲ ምድር ባቡር በበኩሉ ሆኖም ወዲያውኑ ከጅቡቲ በኩል ኃይል እንደቀረበለት አስታውቋል። ከዚያ ይልቅ በድሬዳዋና በጅቡቲ መካከል በሚገኝ የኃይል መስመር ላይ የደረሰ ተመሳሳይ ጉዳት በስራው ላይ ከባድ ጫና መፍጠሩን በኢትዮ ጅቡቲ ምድር ባቡር የቴክኒክ ኃላፊ የሆኑት አቶ ዳንኤል ኃይለ ሚካኤል ለአሜሪካ ድምጽ ተናግረዋል።
በጣም ከባዱ የአይሻ ላይ የወደቀው ነው። ለኛ በጣም ትልቅ ኢምፓክት ያለው ማለት ነው። ወደ ጅቡቲ መስመር አካባቢ ከሶማሌ ክልል ውስጥ ጋር የወደቀ ትልቅ ታወር አለ። ከዚህ ልክ እንደዚህ 230 ኬቪ ሆነው ማለት በጣም ብዙ ቦታ ላይ ተደጋጋሚ እንደ አይነት አደጋ እየተፈጠረ ነው። ያኛው ነው ትልቅ ኢምፓክት ያሳደረብን። ወደ 30 ሰዓት የሚሆን ፓወር ተቋርጦብን የነበረ ለም ብቸኛ ስለሆነ ብቸኛ መስመር ነው ዛጋ ያለው እና አሁንም ረጅም ጊዜ ሊፈጅ የሚችለው እንደውም እሱ ፓርት ነው። አንድ ብቻ ሰፕላይ ስላለ ማለት ነው።
ከቆቃ ሁርሶ በተዘረጋው የኤሌክትሪክ መስመር ላይ ከደረሰው ጉዳት በተጨማሪ ከመተሃራ አዋሽ በተዘረጋ ባለ 132 ኪሎ ቮልት የባቡር መስመር ላይ በሚገኙ 9 የኃይል ተሸካሚ ምሰሶዎች ላይም እንደዚሁ ጉዳት መድረሱን የኢትዮጵያ ኤሌክትሪክ ኃይል ገልጿል። የኢትዮ ጅቡቲ ምድር ባቡር የቴክኒክ ኃላፊው አቶ ዳንኤል ኃይለ ሚካኤል በኤሌክትሪክ መስመሮች ላይ እየደረሰ ያለው ጉዳት እንቅስቃሴያችንን ፈታኝ አድርጎታል ይላሉ።
በብዙ ቦታዎች ላይም ያው ይሄ ያጋጠመ እንዳለ እናቀው ነው። ጂፒ በጣም እየተፈተነ ያለው በአሁኑ ሰዓት ያው የሁሉም እርዳታ ያስፈልጋል። በተለይ ደግሞ ውድመትም ሰርቆቶች ማለት ትልልቅ ታወሮች ነው የሚሰረቁት ነውና ሴኪሪቲ ላይ እንግዲህ ተባብሮ መስራት ይጠይቃል። ከኛ ጋር ከሁሉም ባለድርሻ አካላት ጋር
የኢትዮጵያ ኤሌክትሪክ ኃይልም በአዋሽ ፈንታሌ ወረዳ በኃይል ማስተላለፊያ ተሸካሚ ምሰሶዎች ላይ እየተፈጸሙ የሚገኙ የስርቆት ወንጀሎች መበራከታቸውን ገልጾ የአካባቢው ማህበረሰብ፣ የአስተዳደር አካላትና የጸጥታ ኃይሎች ለኃይል መሰረተ ልማቶቹ ተገቢውን ጥበቃና ትኩረት እንዲሰጡ ጠይቀዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
የትግራይና የአፋር ክልል ፕሬዝዳንቶች ውይይት ተስፋ እንዳሳደረባቸው ተፈናቃዮች ገለጹ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ባለፈው ረቡዕ ሐሙስ መስከረም 22 ቀን 2017 ዓ.ም በአፋር ክልል ያደረጉትን ጉብኝትና ተደረሰባቸው የተባሉ ስምምነቶች ተስፋ እንዳሳደሩባቸው በመቀሌ አካባቢ የተጠለሉ የአብዓላ ተፈናቃዮች ተናግረዋል። ችግር ውስጥ እንደሚገኙ የገለጹት ተፈናቃዮቹ ስምምነቱ ቶሎ እንዲተገበርም ጠይቀዋል። ሙልጌታ ጽብሃ ዘገባ አለው።
የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የመሩትና ረቡዕ መስከረም 22 ቀን 2017 ዓ.ም በሰመራ ጉብኝት ያደረገው የልዑካን ቡድን ክልሉን ከአፋር ክልል የሚያዋስኑ 3 ዞኖች አስተዳዳሪዎች ጭምር የተካተቱበት ነው። አቶ ጌታቸው ከአፋር ክልል ፕሬዝዳንት ሐጂ አወል አርባና ከክልሉ አመራሮች ጋር ያካሄዱት ውይይት ከሰሜን ኢትዮጵያው ጦርነት በኋላ የመጀመሪያው ነው። በጦርነት ምክንያት ከአብዓላ የተፈናቀሉና በመቀለ አካባቢ የተጠለሉ የትግራይ ተወላጆች ታዲያ ጉብኝቱና የተደረሰባቸው የተባሉ ስምምነቶች ተስፋ እንዳሳደሩባቸው ተናግረዋል። አቶ በላይ ኪዳነ ከአፋር ክልል አብዓላ ወረዳ ተፈናቅለው በመቀለ ከተማ ኩሃ ክፍለ ከተማ ተጠልለው መኖር ከጀመሩ 3 ዓመታት እንደሞላቸው ገልጸው መንግስት ለተፈናቃዮች የሚሰጠው ትኩረት አነስተኛ ሆኖ መቆየቱን ይናገራሉ።
ከማንም ወታ ከፖለቲካ ማንም መጻ ነው። እኛ ግን በብሔር ተኮር ነው የተፈናቀሉ እኛ ብቻ። እኛ ግማሹ ንግድ ላይ፣ ግማሹ ማሳው ላይ፣ ግማሹ ትምህርት ቤት ላይ እያሉ ነው የተፈናቀሉ። ስለዚህ ችግር ስለሚያሳሉት ያን ህዝብ ደግሞ በኢትዮጵያዊነቱ ሆኖ መንግስት አይቶ ቶሎ መፍትሄ እንዲሰጠ ነው።
ከአብዓላ ወረዳ የተፈናቀሉና እስካሁን ወደ ቀያቸው ያልተመለሱ ከ13,000 በላይ ተፈናቃዮች እንዳሉ የሚናገሩት አቶ በላይ ተፈናቃዮችን ስለመመለስ በሁለቱ ክልሎች አመራሮች መካከል ውይይት መጀመሩ ተስፋ እንዳሳደረባቸው ገልጸው ተግባራዊ እንዲሆንም ጠይቀዋል።
አሁን በሄድበት ቦታ ሰመራ ተስፋ ስላለን እኛ አሁን ይህን ተስፋ ሙሉ ተስፋ እንዲሆንም እንመኛለን። መሬት ላይ ወርዶ ሲፈጸም ነው ለእኛ ሙሉ ተስፋችን ሙሉ የተካሄደው። በሰመራና በአፋርና በትግራይ የተካሄደው ድርድር ለእኛ በጣም ጥሩ ስሜት ነው የሰጠን፣ ጥሩ ተስፋ ነው የሰጠ ነው። ያ ስሜት ግን ህጋዊ ሆኖ መሬት ወርዶ ስራ ሲሰራ ነው ሙሉ ተስፋችን።
አቶ ግርማይ አብርሃ ደግሞ ዘላቂ ሰላም የሚሰፍነው የመንግስት ለመንግስት ግንኙነት ወደ ህዝብ ለህዝብ ሲሸጋገር ነው ብለዋል።
አሁን የተጀመረው የሰላም መድረክ ጀምሮ ማቋረጥ ሳይሆን ወደ ህዝብ ነው መውረድ ያለበት። የአፋርና የትግራይ ህዝብ በተለይ ደግሞ የአብዓላ የትግራይ ተወላጆችና የአፋር ህዝብ ለየት ባለ መንገድ የተዋለደ የተዛመደ አብሮ ለዘመናት የኖረ ወንድም ህዝብ ነው። ፖለቲካው በፈጠረው ጉዳይ የተፈጠሩ ችግሮች አሉ። ለነሱ ዘላቂ የሆነ መፍትሄ በመስጠት የህዝብ ለህዝብ መድረኮችን በመፍጠር ህዝቡን በማቀራረብ መንገዶችን ክፍት በማድረግ እና የሚፈጠሩ ችግሮችን በሀገር ሽማግሌም የሆነ ህገ መንግስት በሚንትን በሚለው መንገድ እልባት በመስጠት የህዝቡን ሰላም ማስፈን እና ወደ ልማት የሚገባበትን መንገድ መፍጠር ነው። ከዚህ በኋላ ጦርነቱ መሰደዱ ይብቃ ነው የኛ ፍላጎት።
የሁለቱ ክልሎች አመራሮች የሰሜን ኢትዮጵያው ጦርነት ከተቀሰቀሰ ጊዜ አንስቶ በተለያዩ ጉዳዮች ሲወነጃጀሉ ቆይተዋል። በህወሓትና በፌዴራል መንግስት መካከል የሰላም ስምምነት ከተፈረመ በኋላ መጠነኛ አለመግባባቶች ታይተዋል። በትግራይ ክልል ደቡባዊ ዞን ራያ አዘቦ ወረዳ ግንቦት 12 ቀን 2016 ዓ.ም በከብት ጥበቃ ላይ የነበሩ 7 ሰዎች ከአፋር ክልል ዘልቀው የገቡ ባሏቸው ማንነታቸው ባልታወቁ ታጣቂዎች መገደላቸውን የወረዳው አስተዳዳሪ ተናግረው ነበር። የአፋር ክልል በሰነዘረው ተመሳሳይ ወንጀላ ካጎራባች የትግራይ ክልል ተወላጆች ወደ አፋር ክልል ተሻግረው የተባሉና ማንነታቸው በግልጽ ያልተለዩ ታጣቂዎች ግንቦት 13 ቀን 2016 ዓ.ም በመጋሌ ወረዳ ፈጸሙት በተባለ ጥቃት 3 ሰዎች መገደላቸው አስታውቆ ነበር። አቶ ጌታቸው ረዳ የመስከረም 22ቱ ውይይት አስመልክተው በፌስቡክ የማህበራዊ ትስስር ገጻቸው ባሰፈሩት መልእክት በጦርነት ምክንያት የተፈናቀሉትን በመመለስ የህዝብ ለህዝብ ግንኙነት በማስጀመር እንዲሁም ሰላም፣ ጸጥታና ልማትን በጋራ በማረጋገጥ ጉዳዮች ላይ በጋራ ለመስራት መስማማታቸውን አመልክተዋል። የተዘጉ መንገዶች እንዲከፈቱ ለማድረግና ፖለቲካዊ ጥያቄ ያላቸው ድርጅቶች ወደ ሰላማዊ ሂደት እንዲገቡ በጋራ እንሰራለን ብለዋል አቶ ጌታቸው። የአፋር ክልል ኮሚኒኬሽን ጽህፈት ቤት ባወጣው የጽሁፍ ዜና በበኩሉ የሁለቱም ክልሎች አመራሮች በተወያዩበት ጊዜ የአፋር ክልል ፕሬዚደንት ሐጂ አወል አርባ ጎረቤታሞች በሆኑ የአፋርና የትግራይ ክልል ህዝቦች መካከል የሰላምና ጸጥታ ችግሮች በመፍታት የህዝብ ለህዝብ ግንኙነቶችን ለማጠናከር እንሰራለን ማለታቸውን አስታውቋል። ለአሜሪካ ድምፅ ሙልጌታ ጽበሃም መቀለም።
አስከትለን የምናልፈው ወደ እስራኤል ሐማስ ግጭት ነው። የዛሬ አንድ ዓመት ግድም ሐማስ በእስራኤል ላይ ባደረሰውና 1200 ሰዎች የተገደሉበት የሽብር ጥቃት ወደ ከፋ ግጭት ተባብሶ ከ40,000 በላይ ሰዎች እልቂትና እንዲሁም ደግሞ መላውን የመካከለኛው ምስራቅ ክልል እንዳያቀጣጥል ስጋት ደቅኗል። ለ40,000 ሰዎች እልቂት ምንጭ ምክንያት የሆነ ሲሆን መላውን የመካከለኛው ምስራቅ ክልል እንዳያቀጣጥለው ስጋት ደቅኗል። ተፋላሚዎቹ ወገኖች እስካሁን የተደረጉትን የሰላምና የተኩስ አቁም ስምምነቶች ጥረቶች ባመከኑበት ሁኔታ ቀጣዩ የዩናይትድ ስቴትስ ፕሬዚዳንት የሚወርሱት ፈተና የሚጠብቃቸው ይመስላል። በአኒታ ፓወል የተጠናቀረውን ዘገባ አሉላ ከበደ እንደሚከተሉ ያቀርበዋል።
አንድ ዓመት ሊደፍን የተቃረበው ግጭት ዓመት ሞላው ተብሎ የሚዘከር ነገር የለውም። በዚህ አንድ ዓመት ጊዜ ውስጥም ቀድሞውኑ በቋፍ የነበረው የመካከለኛው ምስራቅ ቀውስ የሐማስ ታጣቂዎች ብርቱ ጉዳት ካደረሱበትና ከ250 በላይ ሰዎችን አግተው ወደ ጋዛ ከወሰዱበት ከመስከረም 26 2016ቱ ድንገተኛ ጥቃት በኋላ ለወራት የእስራኤል የቦምብ ድብደባና የእግረኛ ጦር ዘመቻ ማዕከል ወደ ሆነችው የጋዛ ሰርጥ እንዲሁም ወደ ሊባኖስ ተሻግሮ እስራኤል በቅርቡ በሂዝቦላ ታጣቂ ቡድን ላይ እስከፈጸመቻቸው የአየር ድብደባዎችና የቡድኑ መሪ እስከተገደሉበት ሁኔታ ድረስ ዘልቋል። ይህም የሂዝቦላ ዋና ደጋፊ ከሆነችው ኢራን ጠንካራ ምላሽ አጭሯል። የዩናይት ስቴትስ የብሔራዊ ደህንነት ጉዳዮች አማካሪ ጃክ ሱሊቫን በያዝነው ሳምንት ኢራን በእስራኤል ላይ ጥቃት ከሰነዘረች በኋላ በሰጡት አስተያየት ተከታዩን ብለዋል።
Obviously this is a significant escalation by Iran, a significant event. And it is equally significant that we were able to step up with Israel and create a situation in which no one was killed in this attack in Israel so far as we know at this time.
እዚህ ከእስራኤል ጋር በመተባበር እኛ እስከምናውቀውም ድረስ እስራኤል ውስጥ በዚህ ጥቃት አንድም ሰው ያልተገደለበት ሁኔታ መፍጠር መቻላችን ነው።
ሆኖም ተንታኞች እንደሚሉት ሁኔታው እንዴት ይቋጭ ይሆን በሚለው ጥያቄ ዙሪያ መልሱ ግልጽ አይደለም። ጀራልድ ፌርስቲን በመካከለኛው ምስራቅ ጥናቶች ተቋም የአረብ ባህረ ገብ መሬት የፖለቲካ ጉዳዮች ፕሮግራም ዳይሬክተር እና የዲፕሎማሲ ጉዳዮች አዋቂ ናቸው።
There's no clear indication that either the Israelis or Hamas is looking for an end.
እስራኤላውያንም ሆኑ ሐማስ ለግጭቱ አንዳች ማብቂያ እየፈለጉ ስለመሆናቸው የሚያሳይ ምንም አይነት ግልጽ ምልክት የለም። ሁለቱም ለተወሰነ ጊዜ በዚሁ ለመቀጠል የሚችሉና የሚችሉም ይመስላሉ።
አየርላንድን፣ ኖርዌይን እና ስፓኝን ጨምሮ ከ140 የሚበልጡ ሀገራት ለፍልስጤም ሀገራዊ እውቅና በሰጡበት በያዝነው የአውሮፓውያኑ 2024 ዲፕሎማሲያዊ ጫናዎቹም እየተጠናከሩ መጥተዋል። ከአንድ ድንገት ወደ ሌላ እየተሸጋገረ ያለው ሁኔታ
ለተንታኞችም ግምት ለግጭቱ መቀጠል ምክንያት ሆኗል። ለዚህም አንዱ እስራኤል ሐማስንና ሂዝቦላን ጨርሶ ለማጥፋት የምታደርገው ጥረት በአንዳንድ የአረብ መሪዎች ዘንድ ተቀባይነት ያለማግኘቱ ነው። ስቲቨን ኩክ በውጭ ጉዳዮች ምክር ቤት የመካከለኛው ምስራቅና የአፍሪካ ጉዳዮች ከፍተኛ የምርምር ባለሙያ ናቸው።
It's hard for me to believe that the Saudis, the Emiratis, the Bahrainis and others don't believe that a region with
ሳውዲዎች፣ ኢሚሬቶች፣ ባህሬናውያንና ሌሎች ቀጠናው ከሂዝቦላና ከሐማስ ንጻ መሆኑ ወይም በእጅጉ የተዳከመ ሐማስና ኃይሉ የተመናመነ ሂዝቦላ መኖር የተሻለ ለክልሉ ይበጃል ብለው አያምኑም ብዬ ማሰብ ይከብደኛል።
እንደ ተንታኞች ገለጣም የሐማስ ጥቃት በአንጻሩ እንደ ሶማሊያው አልሻባብ ወይም እስላማዊ መንግስት ቡድን አይሲስ እና አልቃይዳ ያሉ ሌሎች እስላማዊ ጽንፈኛ ቡድኖችን ይበልጣ ጎልብቷል። ፋራ ፓንዲት በውጭ ግንኙነት ጉዳዮች ምክር ቤት የጥናት ባልደረባ ናቸው።
What has happened as we look at the trajectory of events that have happened since the brutal and horrific attacks
ከመስከረም 26ቱ አሰቃቂና ሰቅጣጭ ጥቃቶች በኋላ የተከሰቱት ሁኔታዎች ያመሩበትን አቅጣጫ ስንመለከት የምናገኘው ነገር ቢኖር እነኚህ ቡድኖች እያንዳንዳቸው አጠቃላይ ሁኔታ አላማቸውን ለማስፈጸሚያነት መዋላቸው ነው ነበር ያሉት። ያልተለወጠ የሚመስለው ፕሬዚዳንት ጆ ባይደን እስራኤልን አስመልክቶ ያላቸው አቋም ነው። ዩናይትድ ስቴትስ በወታደራዊም ሆነ በዲፕሎማሲው ረገድ ዋናዋ የእስራኤል ደጋፊ ነች። በባይደን ትዕዛዝም እስራኤል ከኢራን የተቃጡባትን የቦሊስቲክ ሚሳኤል ጥቃቶች ማምከን ለቻለችበት ጥረት የዩናይትድ ስቴትስ ኃይሎች ቁልፍ ሚና ተጫውተዋል። ባይደን በመስከረም 26ቱ ጥቃት ማግስት ይህን ነበር ያሉት።
We must be crystal clear. We stand
ለሁላችንም ግልጽ መሆን አለበት ከእስራኤል ጋር ቆመናል።
ባይደን በዚህ ሳምንት በሰጡት አስተያየት ደግሞ ይህን ብለዋል።
Make no mistake. The United States is fully
ፈጽሞ እንዳትሳሳቱ። United States እስራኤልን ሙሉ በሙሉ ትደግፋለች።
የጨፈገገ ገጽታ የተላበሰው የሐማስና የእስራኤል ግጭት አንደኛ ዓመቱ በተቃረበበት ሁለት ነገሮች ግልጽ ናቸው። ግጭቱ በቅርቡ ያበቃም፣ የባይደን የስልጣን ዘመን ግን ሊገባደድ ነው።
ለምሽቱ የመጀመሪያው ምዕራፍ ያዝናቸውን ዘገባዎች እዚህ ላይ አጠናቀናል። ዘለግ ያለ ርዝማን ያላቸውና ጠለቅ ያለ ዘገባዎቻችን ወደሚተላለፉበት ክፍል እንሻገራለን። የምሽቱ የሁለተኛው ምዕራፍ የመጀመሪያው ዘገባችን በዩናይትድ ስቴትስ ምርጫ ዙሪያ ላይ የሚያተኩር ነው። በመጪው ህዳር ወር በሚካሄደው ፕሬዝዳንታዊ ምርጫ በሚሊዮኖች የሚቆጠሩ አሜሪካውያን ለመጀመሪያ ጊዜ ድምጽ በመስጠት ይሳተፋሉ። ከነዚህ መካከለም በአውሮፓውያን አቆጣጠር ከ2020 ወዲህ የዩናይትድ ስቴትስ ዜግነትን የተቀበሉ ወደ 3.5 ሚሊዮን የሚሆኑ የውጭ ሀገር ተወላጆች ይገኙባቸዋል ተብሎ ይጠበቃል። እነዚህ ሀያሌ አዲስ መራጮች ታዲያ በሪፐብሊካን ፓርቲና በዲሞክራቲክ ፓርቲ ደጋፊ ሰዎች እኩል ለእኩል የተከፋፈሉ በሆኑ ግዛቶች ትልቅ ሚና ሊጫወቱ እንደሚችሉም ተመልክቷል። ጄፍ ስዊኮርድ ከቨርጂኒያ ግዛት አንዲት ለመጀመሪያ ጊዜ ድምጽ የሚሰጡ አዲስ የአሜሪካ ዜጋ ያስተዋውቀናል። ቆንጅታዬ እንደሚከተለው ታቀርባለች።
ለ89 አመቱ አረጋዊት ለሲልቪና ጉዴዝ እንደ አውሮፓውያን አቆጣጠር ሐምሌ 4 ልዩ የክብረ በዓል ቀን ነው። እለቱ በመጀመሪያው የዩናይትድ ስቴትስ ፕሬዚደንት ጆርጅ ዋሽንግተን መኖሪያ ቤት በማውንት ቨርነን መስክ ላይ በሚካሄድ ስነ ስርዓት እሳቸውና ሌሎች በርካቶች የአሜሪካን ዜግነት የተቀበሉበት በመሆኑ
እዚህ ሀገር ፖርቹጋላዊም አሜሪካዊም ሳልሆን ለበርካታ ዓመታት ኖሬያለሁ። ስለዚህ አሜሪካዊ ለምን አልሆንም አልኩ። አሁን የአሜሪካ ዜጋ ሆኛለሁ።
ሲልቪና ከትውልድ ሀገራቸው ከፖርቹጋል ከመጡ ወደ 20 ዓመታት ተቆጥረዋል። እናም እሳቸውም እንደ አብዛኞቹ አሜሪካውያን የፕሬዝዳንታዊ ምርጫውን ሂደት ሲከታተሉ ከርመዋል። የጎርጎሮሳውያኑ ህዳር ወር ሲመጣም ለመጀመሪያ ጊዜ ድምጽ ይሰጣሉ።
I follow politics on radio and TV and I follow the debates. In fact,
ስለ ፖለቲካው ጉዳይ በራዲዮም በቴሌቪዥንም እከታተላለሁ። ክርክሮቹንም ተከታተያለሁ። ያለፈውን ክርክር በስፓኒሽኛ ቋንቋ ቴሌቪዥን በዩኒቪዥን ነበር የተከታተልኩት። መከታተልም አለብኝ። ምክንያቱም ምን እንደሚያስቡ፣ ምን አይነት አቋም እንደሚከተሉ፣ በቀጣይ ምን እንደሚያደርጉ ለማወቅ ይጠቅመኛል።
አዲሲቱ አሜሪካዊት ሲልቪና ወደ ዩናይትድ ስቴትስ ለመምጣት የሚፈልጉ ሰዎች ጉጉት ይገባኛል ይላሉ።
I think they should come, respecting the laws of
ያስተሳሰብ መምጣት አለባቸው። ሲመጡ የሀገሪቱን ህግ ህዝቡንም አክብረው መምጣት አለባቸው። ስለዚህ በህጋዊ መንገድ መምጣት አለባቸው።
ሲልቪና የካቶሊክ ክርስትና እምነት ተከታይ ናቸው። ጽንስ ማስወረድን በሚመለከት ግን ምርጫው ለሴቶች መተው ያለበት መብታቸው ነው ብለው ነው የሚያምኑት።
I think there should be respect for oneself, but sometimes it is necessary.
ለራስ ክብር መስጠት ተገቢ ነው። ነገር ግን ይሄ ነገር የሚያስፈልግበት ጊዜ ይኖራል። ምክንያቱም አንዳንድ ወንዶች ሴቶችን አያከብሩም። ሴቶች በይበልጥ ሊከበሩ ይገባል። ነገር ግን ይሄ በደንብ ተግባራዊ የሆነ አይደለም። ታዲያ እዚህ ጋር ነው ጽንሱን የማስወረድ እርምጃ የሚመጣው። ይሄ ደግሞ በመላው ዓለም የሚደረግ ነገር ነው።
ሲልቪና ጉዴዝ ትውልድ ሀገራቸው ፖርቹጋል ሳሉ በማህበራዊ አገልግሎት ዘርፍ ነበር የሚሰሩት እና ለማንኛውም ሀገር ቤተሰቦች ድህነት አዘቅት ውስጥ እንዳይወድቁ መከላከያ የማህበራዊ ኑሮ መርሃ ግብሮች እንደሚያስፈልጉ የሚያምኑ መሆናቸውን ይናገራሉ።
Above all, social assistance is important for people.
ዝቅተኛ የኑሮ ደረጃ ላይ ያሉ ሰዎች ሁሉንም ያለው የማህበራዊ ኑሮ እርዳታ ሊያገኙ ይገባል። በተለይ ብዙ ልጆች ያሏቸው ሰዎች።
ሲልቪና ጉዴዝ በሃምሌ ወር ለመጀመሪያ ጊዜ ባነጋገርናቸው ወቅት የቀድሞ ፕሬዝደንት ዶናልድ ትራምፕ ከመጠን በላይ ስሜታዊ ይሆኑብኛል፣ ፕሬዝደንት ጆ ባይደን ግን ረጋ ያሉ ጠንካራ ሰው ነው የሚመስሉኝ ብለውን ነበር። የአሁኒቷ እጩ ተፎካካሪ ምክትል ፕሬዝደንት ካመላ ሃሪስን በሚመለከት ደግሞ ታሪካቸውን ስመለከት ለፕሬዝደንትነት የሚገቡ ይመስሉኛል ብለዋል። ቪኦኤ ያነጋገራቸው ሌሎች ለመጀመሪያ ጊዜ ድምፅ የሚሰጡ ሰዎች ደግሞ ለቦታው ትክክለኛው ሰው ዶናልድ ትራምፕ ናቸው የሚል እምነት ስላላቸው እሳቸውን እንደሚመርጡ ነግረውናል። ሀገሪቱ የሚያስፈልጋትን ቆራጥ አመራር የሚሰጡ ትራምፕ ናቸው ብለው ነው የሚያምኑት። ለማናቸውም የ89 ዓመት አረጋዊቱ ሲልቪና ጉዴዝ ሐምሌ 4 ቀን የፖለቲካ ጉዳይ ሳይገባበት የአሜሪካ ዜግነትን የተቀበሉበትን ዕለት በመጀመሪያው ፕሬዚደንት በጆርጅ ዋሽንግተን መኖሪያ ቤት በማውንት ቨርነን በአሜሪካ ነጻነት ቀን የሞቀ የደመቀ ስነ ስርዓት ከቤተሰባቸው ጋር አክብረው ውለዋል።
አስከትለን የምናልፈው በትላንትናው ዕለት ወደ ጀመርነው ዘገባ ነው። በትላንትናው ዕለት የኢትዮጵያ የፋይናንስ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ ከአሜሪካ ድምጽ ጋር ባደረጉት ቆይታ በኢትዮጵያ ምጣኔ ሀብት ይዞታ፣ የዋጋ ግሽበት፣ ኢትዮጵያ ያለባትን የዓለም አቀፍ አበዳሪዎች ዕዳን ጨምሮ በተለያዩ ጉዳዮች ላይ ያደረጉት ክፍል ቃለ ምልልስ የመጀመሪያው ክፍል ማቅረባችን ይታወሳል። በዛሬው ቀጣዩና የመጨረሻው ክፍል የኑሮ ውድነት፣ እዳና ግጭቶች በኢኮኖሚ ላይ ስለፈጠሩት ተጽዕኖ በተመለከተ ከአስማማው አየነው ላነሳላቸው ጥያቄዎች የሰጡት ምላሽ ተካቷል። ወደ ቃለ መጠይቁ
መጀመሪያም ተግባሮች ይደረግ ባለፉት ሁለት ወራት የመጀመሪያዎች ላይ በዚህ ኢኮኖሚ ማሻሻያ ውስጥ የሚጎዳውን ማህበረሰብ መደገፍ የሚያስችሉ የገንዘብ ዝግጅቶች መደረጋቸውን በተለይም በበጀቱ ላይ ተጨማሪ በጀት የሚጸድቅበት ሁኔታ እንደሚኖር ሚኒስትሩ አቶ አህመድ ሽዴ የገለጹበትን ማስታወስ እንችላለን። ከዛ ባለፈ የደሞዝ ማሻሻያ እንደሚኖር ደግሞ ጠቅላይ ሚኒስትር አብይ አህመድም የገለጹበት መንገድ ነበር። ነገር ግን ባለፉት ጊዜያቶች በከፍተኛ ሁኔታ የኑሮ ውድነት ወይም የዋጋ ጭማሪዎቹ የኑሮ ውድነቱ ላይ ማህበረሰቡ የገንዘብም የመግዛት አቅም መውደቅ ጋር ተያይዞ ማህበረሰቡ ለከፍተኛ ችግር ይዳረገ መሆኑ ለእኛ ገልጾልናል። የተባሉት ቃል የተገቡትም የደሞዝ ጭማሪም ሆነ በበጀት ማሻሻያ ውስጥ የመደጎም ሁኔታዎቹን እስካሁን ድረስ ምንም የተባለ ነገር የለም። ስለዚህ እነዚህ ነገሮች ለምን አልተተገበሩም? የኑሮ ሁኔታ ውስጥ እየከፋ ሊደም ወይ ማህበረሰቡ እያነሳ ያለው እሱ ስለሆነ
እነዚህ የተተገበሩ ነው። አስማማው፣ ለምሳሌ አንዱ የሴፍቲኔት ነው። ሴፍቲኔት የመስከረም ላይ የዌጅ አጀስትመንት ተጨማሪ ባለፈው በሰኔ 2016 በነበረው የዋጋ ግሽበት መጠን ማሻሻያ ተደርጎ ተግባራዊ ተደርጓል። የደሞዝ ማሻሻያ ኦልሬዲ ጥናቱ አልቆ ለካቢኔ ቀርቦ በካቢኔ ጸድቋል። ያው ከመስከረም አንድ ጀምሮ ተግባራዊ ይደረጋል ስለተባለ እንግዲህ የሰራተኛ ደሞዝ መለየት ዝርዝር አለው። እንደምታስበው ቀላል ስራ አይደለም እና ይህንን ስራ መስራት ጉዳይ ነው። ይሄ በሚቀጥሉት ሳምንታት ተግባራዊ የሚሆን ነው የሚሆነው። ግን ኦልሬዲ ከመስከረም ጀምሮ የተቀመጠ ስለሆነ የሚቀር ጉዳይ አይሆንም ማለት ነው። የሌሎቹ ድጎማዎች አልከው፣ ለምሳሌ ለምንድን ነው የዘይት ዋጋ የተረጋጋው? ለምንድን ነው የምግብ ዋጋ የተረጋጋው? እዚህ ተደርጎ እኮ መንግስት ኢንተርቪው ሲያደረገ ነው እንደ ተለመደው የነጋዴው ባህል እንዲህ አይነት ነገር ሲመጣ ምን እንደሚፈጠር ታውቃለህ። ለምንድን ነው የነዳጅ እንግዲህ ድሮ ነዳጅ በ56 ብር 57 ብር ነበር የምንገዛው፣ ዛሬ 120 ብር ነው የምንገዛው አይደለም። ይሄ ለመንግስት የተለየ የምንዛሬ ተመን የለም። ግን ለምንድን ነው መንግስት ዋጋ እስካሁን በጣም በትንሹ ያስተካከለው እና ጊዜ የወሰደው? የዋጋ ጫና በአንድ ጊዜ ህብረተሰቡ ላይ እንዳይመጣ ነው። ይሄ እኮ በጣም ብዙ ነው መንግስትን ኮስት የሚያደርገው። የነዳጅ ዋጋ ባለማስተካከለው ከ23 ቢሊዮን ብር በላይ መንግስት ከስሮ ይህንን ለነዳጅ ድርጅት ከፍሏል። እና እነዚህ እየተደረጉ ነው። ይህንን የምታየው ደግሞ አጠቃላይ የዋጋ ሁኔታውን ብታይ ኢንፋክት ወደ 17% ነው የወረደ ዋጋ አይተሃል አይደለም? እንግዲህ ይሄ የአጠቃላይ የተቀናጀ ፖሊሲ እና የመንግስት ኢንተርቬንሽን ውጤት ነው የሚለውን በደንብ ማየት ይቻላል።
ስለዚህ በጀቱም ተግባራዊ መሆን ጀምሯል ማለት ነው?
አዎ፣ በጀቱ አሁን ለምሳሌ የሴፍቲኔቱ ወጀጅስ መቶ ተደርጎ ክፍያው እየተፈጸመ ነው ያለው። የሰፕሊመንት ማስተካከያው ፓርላማ እየጠበቀ ነው። ግን ያው መጠባበቂያ በጀት ስላለን ከመጀመሪያው በጀት ላይ ከሱ እየከፍልን እየጠበቀን ነው። ፓርላማው እንደምታውቀው የሚቀጥለው ሳምንት ወደ ስራ ይገባል። የመጀመሪያ አጀንዳው የሚሆነው ይህንን ማጽደቅ ነው። ወዲያው ተግባራዊ እናደርጋለን። ይሄ እንግዲህ ያው ከፓርላማው የስራ ጊዜ ጋር የተገናኘ ጉዳይ ስለሆነ ነው።
ምን ያክል በጀት ይጠበቃል? የደሞዝም ጉዳይ ቅድም አንስተውልኝ ነበር። ምናልባት አንድ የወጣ ህዝብ በፊት የሆነ በማህበራዊ ሚዲያ ላይ ሲዘዋወር የተመለከትነው ነበረ። ብዙዎችን ያስከፋ ነበር። ጭማሪ በጣም አነስተኛ ነው የሚል የተባለውና የሚተገበረው በቂ አይደለም የሚል
ከፍተኛ ነው። አሁን የደሞዝ ማስተካከያው አየህ፣ በጣም ብዙ ስለሆነ ሲቪል ሰርቫንቱ መንግስት ሰራተኛው 2.5 ሚሊዮን አካባቢ ነው። በሀገር በሙሉ ያለውን የፌዴራል መንግስት ነው የሚሸፍነው። በዚህ ምክንያት የተደረገው በተለይ አነስተኛ ደሞዝ ያላቸው ላይ ነው። እዚህ ላይ እንደሰማኸው 300% ያክል ይጨምራል፣ 200% ይጨምራል። ኦፍኮርስ ደሞዙ ከፍ እያለ በመጣ ቁጥር ጭማሩ አነስተኛ ነው። ይሄን ደግሞ አጠቃላይ ሲቪል ሰርቪስ ማሻሻያ እየሰራን ነው። በዛ ውስጥ ታይቶ የመንግስት አቅም ሲጨምር የሚስተካከል ነው የሚሆነው። የአሁኑ ትኩረት የማሻሻያው ትኩረት በተለይ በጣም ዝቅተኛ ደሞዝ ያላቸውን መደገፍ ነው። ይሄ መሆኑ ግን ወደ 91 ቢሊዮን ብር ነው ወጪው እና በጣም ከፍተኛ ነው። ሌሎቹ ወጪዎች የነዳጅ
ድጎማ፣
የደሞዝ ጭማሪው ብቻ እስከ 91 ቢሊዮን ይደርሳል። በጣም ከባድ ወጪ ነው።
በአመት
መደረግ ያለበት በአመት የምናቀርበው በጀት እንግዲህ ሰፕሊመንተሪ በጀቱ ከፍ ያለ ነው የሚሆነው። ፕሮባብሊ ከ1.2 ትሪሊዮን በታች አይሆንም። በጣም ከፍተኛ ቤት ይሆናል። ያው አስቀድሞ ያወጅነው በጀት አለ ታውቃለህ። እሱ ላይ ሲጨምር በጀቱ በጣም ከፍተኛ ነው የሚሆነው፣
ወደ 1.2 ትሪሊዮን አካባቢ። ስለዚህ ቀድሞ ከነበረው 970 ቢሊዮን አካባቢ ተጨማሪዎቹ ይሆናል። እሺ ዶክተር፣ ሀሳባችን ይቀጥልና አዲሱ ምንዛሬ ተመን ስርዓት ላይ ከኋላ ወዲህ የብር የመግዛት አቅም በመቶ በሚባል ወይ በ100% ተዳክሟል ማለት የሀገሪቱ የውጭ ብድር በብር በጥፍ ጨምሯል ማለት ነው፣ የሀገር ውስጥም የውጭም ብድር። ስለዚህ ይህ በሀገሪቱ ላይ ትልቅ የገንዘብ አደጋ ያመጣም። የመንግስት የፋይናንስ እቅድ ምንድን ነው ለማስተካከል?
ትክክል ነው እንዳልከው፣ አንዱን ቋንቋ አስተካክሎ ለማለፍ የኢትዮጵያ የውጭ ምንዛሬ ገበያ ዩኒፋይድ ሆነ፣ አንድ ገበያ ሆነ ነው እንጂ ተዳከመ የሚለው ቃል በአግባቡ አይገልጸውም። ቢኮዝ ትክክለኛ ዋጋው ስላልነበረ ማለት ነው። አሁን አንድ ወጥ የሆነ ዋጋ ኖረው። እንደዛ ሆኖ ግን በትክክል እንዳስቀመጥከው የብድር ላይ የሚኖረው ተጽዕኖ አለ። ምክንያቱም ብድር ስንከፍል ብር እንገዛ የነበረው በ56 ብር ነው፣ አሁን በ120 ብር እንገዛለን ማለት ነው። ሰው ይሄ ተጨማሪ ወጪ ያስከትላል መንግስት ላይ። ለዚህ ደግሞ የአዲሱ ሰፕሪመንተሪ በጀት ላይ ለዚህ የሚያስፈልገውን ተጨማሪ ወጪ ይዘናል። ከዛ በላይ ግን የያዝነው የእዳ ሽግሽግ ጉዳይ አለ። ታውቃለህ ከዓለም አቀፍ አበዳሪዎቻችን ጋር የጀመርነው ውይይት ኦፊሻል ክሬተርስ ኮሚቴ ይሄ ፕሮግራም በአይኤምኤፍ ሲጸድቅ ኦልሬዲ ብድሩን ለማሸጋሸግ ተስማምተው ፋይናንሲንግ አሹራንስ ሰጥተዋል። አሁን ከኦክቶበር አጋባዥ ጀምሮ ወደ ዝርዝር ስራ እንገባለን። ከየሀገራቱ ጋር የእዳ ሽግሽግ እናደርጋለን ማለት ነው። ከዩሮቦንድ ኢንቨስተሮች ጋርም ትላንትና እኔ ራሴ በነበርኩበት ሰፊ ውይይት አድርገናል። አጠቃላይ የኢትዮጵያ ለማክሮ ሁኔታ ገልጸንላቸዋል። ያንም እናሸጋሽጋለን። ይሄ ሽግሽግ ሲደረግ በሚቀጥሉት ዓመታት ውስጥ እንዲሁም የኢትዮጵያ እዳ ጫና እየቀነሰ ይመጣል። ግን በምንከፍለው እዳ ላይ ግን በብር ዋጋው ከፍ ማለቱ አይቀርም። ለዛ የሚሆን በጀት ግን በአግባቡ ታስቦ ተይዞበታል። ሶ ባላንስ የሆነ ነው ለማለት ነው። ኦፍኮርስ ተወሰነው ላይ ጭማሪ አለ፣ ግን አጠቃላይ የእዳ ሽግሽግ ስለምናደርግ በያ በኩል ደግሞ ከኢኮኖሚ የምናገኘው ኤክስፖርታችን ስለሚጨምር የሬሚታንስ ስለሚጨምር በብድር ላይ የሚመጣውን ኮስት ሳይሆን ኢኮኖሚው ላይ የሚያመጣውን ጥቅም ነው በሰፊው የምናየው ሪፎርም ስናደርግ ማለት ነው።
ባለፈው የዩሮቦንድን በተመለከተ ኢትዮጵያ ክፍያውን ሳትከፍል አልፏል እና እሱን በተመለከተስ ምንድን ነው አዲስ ነገር?
ያኔ እንዳነሳ ነው እኛ የአጠቃላይ የእዳ ሽግሽግ ጥያቄ አቅርበናል በዓለም አቀፉ የቡድን 20 አባል ሀገራት ማዕቀፍ ጂ20 ኮመን ፍሬምወርክ የሚባለው ማዕቀፍ መሰረት። ያ ማዕቀፍ ደግሞ አንድ የሚያስቀምጠው ወሳኝ መርህ ሁሉም አበዳሪዎች እኩል መታየት አለባቸው የሚል ነው። በዚህ መሰረት ያኔ የቡድን 20 ማዕቀፍ የተቀመጠው የእዳ ሽግሽግ እስካልቀ ድረስ እዳ እንዳይከፈል የሚል መርህ አስቀምጧል። በዚህ ምክንያት ለዩሮቦንድ ኢንቨስተሮቹ ኩፖኑን አልከፈልንም። በጣም ትንሽ አማውንት ነች፣ 33 ሚሊዮን ዶላር ነው፣ ግን ያልከፈልነው ከመርህ አንጻር ነው። ትላንትና በነበረው ውይይት ይህንኑ መልሰን ነግረናቸዋል። መርህ ነው የያዘን። አሁንም በዚሁ መርህ መሰረት እናንተ ጋር የምናደርገው የእዳ ሽግሽግ ከኦፊሻል አበዳሪዎች ጋር ከመንግስት አበዳሪዎች ጋር ከሚደረገው ጋር አንድ መሆን አለበት፣ መርህ ይሄ ስለሆነ ይህን መርህ መጣስ አንችልም የሚለውን አስረድተናቸዋል። አሁን እንዳልኩ በሚቀጥሉት ወራት ውስጥ ከሁለቱም ጋር ያለውን ነገር ፍሎ ጨርሰን የዚህን የእዳ ጉዳይ ወደኋላ በተው ነው የምንፈልገው። ኢትዮጵያ ኢኮኖሚ ትልቅ ነው። ብዙ ኢንቨስት ማድረግ እንፈልጋለን። መበደር ሲያስፈልገን እንበደራለን። እንደምታውቀው ይሄ መንግስት ኢትዮጵያ መንግስት በአጠቃላይ እንደ ሃይማኖት ቀኖና የያዘው ነገር ዓለም አቀፍ ኃላፊነቱ መወጣት ነው። ዲፎልት የሚባል ነገር እንዴት ክሬንጅ እንደሚያደርገን እንዴት እንደሚሸክከን ታውቀዋለህ። በዚህ ምክንያት ይህንን ፈልገን የመረጥነው ጉዳይ አይደለም ግን ትክክለኛ መርህ ስለነበረ ነው ያን የሚያደረግ ነው። አሁን በዛን ወቅት ብዙ ጫጫታ የፈጠረ ቢሆንም አይ ቲንክ ብዙዎቹ ጉዳዩ የገባቸውና የተቀበሉት ነው ይመስለኝ። ግን ይህን ጉዳይ በአጭር ጊዜ ውስጥ መቋጨት አለብን። ያው እየጠበቅን ነው የአበዳሪ ሀገራቱን የስብሰባ ጊዜ። ግን ጊዜ ተቀምጦለታል እስከ ታህሳስ እስከ ዲሴምበር መጨረሻ ድረስ አንድ መልክ መያዝ አለበት የሚል ስምምነት ስላለ የሚቀጥሉ ወራት በጣም ወሳኝ ናቸው ማለት ነው።
ምናልባት ሁለት ጥያቄዎችን አንድ ላይ አድርጌ ላንሳቸው። አንደኛው ነዳጅን በተመለከተ የቀረበው ነው። ከሰሞኑ ጋር በተያያዘ የዋጋውን በተመለከተ ሲነሳ ነዳጅን በተመለከተ አሁን እየተሸጠ ያለበት ሁኔታ ቀድሞ ከማሻሻው በፊት በነበረው ዋጋ ብር $1.58 ሲመነዘር በነበረበት ዋጋ ስለገባ ነው። ከዛ ቀጥሎ አሁን ባለው ዋጋ ሲገባ ግን የዋጋው ሁኔታ እንደዚህ ሊቀጥል አይችልም፣ ስለዚህ ከፍተኛ የሆነ ኢኮኖሚ ችግር ይዞ መምጣት አይቀርም ከትራንስፖርት ጋርም ከሌላው ጋር በተያያዘ የሚል ባለሙያዎቹ አንስተዋል። አሁን በመጠኑ የተረጋጋ የሚመስለው ኢኮኖሚም እሱ መንግስት በ58 ብር ያስገባውን ነዳጅ ምንም አይነት የዋጋ ጭማሪ እዛ ላይ ብዙም ስላልታየን የሚላል። ከዚህ ጋር አንጻር የሚያነሱልኝ ምንድን ነው? አብሮ አያይዘው ደግሞ ታክስን በተመለከተ የማህበረሰቡ የሚያነሳው የኑሮ ውድነቱ የኢኮኖሚ ጫናው በሚገልጽበት ጊዜ ላይ መንግስት ደግሞ የታክስ መሰረቱን የማስፋት እና በተለያየ መልኩ የመሰብሰብ ሁኔታ አለ። ስለዚህ ሁለቱ ሳይጋጭም ወይ የሚል ጥያቄዎቹ ይነሳሉ በባለሙያዎች። በዚህ ጉዳይ ላይ ሁለቱን ሀሳቦች አንድ ላይ እንዲመልሱ ሊፈልግ
የነዳጁን በተመለከተ ሳሳተ ነው የተነሳው ነጥብ። ነዳጅ የምንከፍለው በነገራችን ላይ ዛሬ ባለው ዋጋ ነው። ምክንያቱም ፔመንቱን ሴትል ስታደርግ ኢቨን የዛሬ 6 ወር የገዛነው ነዳጅ ኤልሲ ተከፍቶ ክፍያው የሚፈጸመው ዛሬ ነው። ዛሬ ደግሞ ሲፈጸም ገበያ ላይ ባለው የምንዛሬ መጠን በብር ከፍለ ነው ገዝተ ነው የምትከፍለው። ሰው በ58 ስላስገባ ነው የሚለው ስህተት ነው። ዋጋ ያልጨመርነው መንግስት ለደጎመ ነው። መንግስት ደግሞ ይህንን አዋጅ አውጆ እንዳልኩ በጀት ውስጥ አካቶ ግልጽ አድርጎ ፖሊሲው አስቀምጦ ነው እየደጎመ ያለው። እስከዛሬ ድረስ ባለፉት ሁለት ወራት ብቻ 23 ቢሊዮን ያክል ደጉመናል። ይሄንን ግን እንደዚህ መቀጠል አይቻልም የተባለው ግን ትክክል ነው። በየጊዜው መጠነኛ ማስተካከያ እየተደረገ ዋጋው ወደ ትክክለኛ ዋጋ መጣ መቻል አለበት። ለዚህም በጣም ምክንያታዊ የሆነ እቅድ አለን። ይሄን እቅድ በዝርዝር ማንሳት አሁን አልችልም ሴንሲቲቭ መረጃ ስለሆነ፣ ግን በየጊዜው እየተስተካከለ ወደ ገበያ ዋጋ መቅረብ አለበት። አሁን ያልጨመረው ግን መንግስት ለደጎመ ነው 23 ቢሊዮን ብር ደጎና ለሚለው ለማንሳት ነው። ሁለተኛው ጥያቄ አስመልክቶ መንግስት መች ታክስ ሰበሰበ ብለህ ነው አስመባው? የታክስ የኛ የታክስ ከሀገራዊ ምርት ጋር ያለው ምጣኔ እኮ ታክስ ቱ ጂዲፒ ሬሽዮ የምንለው ዝቅተኛው ነው እኮ ከአስር በታች ነው 8 እነዚህ አካባቢ ነው። አሁን አንዱ እቅዳችን እንዲያውም በሚቀጥሉት ዓመታት አትሊስት በአራት ፐርሰንቴጅ ፖይንት መጨመር ነው። ገና ብዙ ብዙ ያልተሰበሰበ ታክስ አለ እዚህ ሀገር። ኢኮኖሚ የሚያመነጨውን ገቢ መሰብሰብ አልቻለም። ይሄ ተጠናክሮ የሚቀጥል ነው የሚሆነው። ይሄ ማለት ግን የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር የሚለውን መርሃችን አንጥሰም የማይገባው ሰው 5 ሳንቲምም ቢሆን ለመንግስት የማይገባው መስጠት የለበትም። ለመንግስት የሚገባውን ደግሞ 5 ሳንቲም ማስቀረት የለበትም። እና በዚህ ላይ በጣም ብዙ የታክስ ስርዓቱን የማዘመን ፖሊሲ ማሻሻል ስራ እንሰራለን። የታክስ አቅማችንን በጣም ማሳደግ አለብን። ምክንያቱም በጣም ብዙ የልማት ፍላጎት አለ። ለዚህ ደግሞ ገቢያችንን ማሳደግ አለብን። እንደ ከዚህ በፊቱ ከብሔራዊ ባንክም አንበደርም ብለን አሁን የሞኔተሪ ፖሊሲውን ታይተን አድርገናል። ያንን ለማካካስ የግድ ገቢ መጨመር አለበት። ግን ይሄ ገቢ አላስፈላጊ ጫና ኢኮኖሚ ላይ እንዳያመጣ በከፍተኛ ጥንቃቄ መሰብሰብ አለበት የሚለው ትክክለኛ ነጥብ ነው ለማለት ነው።
ስለዚህ የመጨረሻ ምናልባት እናድርገው ዶክተር፣ በአንድ በኩል የኢኮኖሚ በተለያየ ማሻሻያዎች በኩል እየሄደ ነው የሚላለ፣ በእሱን ተከትሎ በማህበረሰቦች ቅድም እንዳነሳሁት የኑሮ ውድነቱን ጨምሮ የተለያዩ የሚያነሷቸው ጉዳዮች አለ። በሌላ በኩል ደግሞ አገሪቱ አሁንም በጦርነት ውስጥ ነው ያለችው። የተለያዩ አካባቢዎች ላይ አገሪቷ ላይ ጦርነቶች አሉ። እሱ ደግሞ በራሱ ኢኮኖሚው ላይ ይዞት የሚመጣው ችግር እንዳለ በተደጋጋሚ እየተገለጸ ነው የሚገኘው። ስለዚህ መንግስት በዚህ ሁኔታ አገሪቷ ባለችበት በጦርነት ውስጥ ባለችበት ሁኔታ እንዲሁም የተለያዩ ኢኮኖሚ ጥያቄዎች በሚነሱበት ሁኔታ ይህ ሪፎርም በምን ያክል በቀጣይ ጊዜያትም ተግባሮች ሲደረግ ውጤታማ ይሆናል ብሎ ያስባል?
ኢትዮጵያ ኢኮኖሚ ያለበትን ሁኔታ ጠንቅቆ ማየት ነው አስበው። ኢትዮጵያ ኢኮኖሚ የሚገርም ትራንስፎርሜሽን ውስጥ ነው ያለው። እንዳልከው አንዳንድ ቦታ ላይ የግጭቶች አሉ፣ የሰላም ችግር ያለባቸው አካባቢዎች አሉ። እሱን ጸጥታ ያሉ እየፈታ ነው። ከህዝባችን ጋር በምናደርገው ሰፊ ስራ ይሄ መስመር የያዘ የሚመጣ ነገር ነው። የኢትዮጵያ ኢኮኖሚ ግን ከተኛበት እኮ የነቃበት ጊዜ ነው መስመሩ። ግብርናውን፣ ቱሪዝሙን፣ የዲጂታል ኢኮኖሚውን፣ ማኑፋክቸሪንጉን፣ ኤክስፖርቱን ይሄ ኢኮኖሚ ከዚህ በፊትም ደጋግመን እንደነበረው ትልቅ የእድገት አቅም አለው። አባክነን ነው የቆየ ነው። ይሄንን ማነቃቃት አለብን። ይሄ ደግሞ በሁሉም ኢትዮጵያውያን ጥረት፣ በሁሉም ኢትዮጵያውያን ልፋት እና ለሁሉም ኢትዮጵያውያን በሚሆን መልኩ ነው ማድረግ ያለበት። የተሟላ ብልጽግና ማረጋገጥ አለብን። ይሄ ትውልድ፣ የእኛ ትውልድ ብዙዎቹ ሲመኙት የነበረውን የኢትዮጵያን ብልጽግና መሻት ሉሲቭ የነበረው አልጨበት ያለውን መሻት ማሳካት አለበት የሚል ቁርጠኝነት ያለው አመራር ነው ያለው።
ግን መሬት ላይ ያለው ነው ዶክተር፣ ምናልባት ጥያቄ እያስነሳ ያለው እኮ መሬት ላይ ያለው ነገር እርስዎ እንደሚገልጹልኝ ለኢኮኖሚ በዚህ ደረጃ መሄድ የሚያመች ሁኔታ አይደለም ያለው። ጦርነት ነው ያለው። ማህበረሰቡ ደግሞ በተለያዩ ኢኮኖሚ ሁኔታዎች ላይ እየተፈተነ ነው። ስለዚህ በዚህ ሁኔታ ጋር ከመሬት ላይ ካለው ሁኔታ ጋር አይጋጭም ወይም
መሬት ላይ ያለውን ነው የምነግርህ እኮ ፌስቡክ ላይ ያለውን ሶሻል ሚዲያ ላይ ያለውን አለ የምነግርህ አስማማው። እኔ መሬት ላይ ያለውን ባለፉት 2-3 ወራት ከወለጋ ከግዳሜ ጫፍ እስከ ወልዲያ ባህር ዳር ነበርኩ ነ እንግዲህ ደቡብ ብዙ ቦታ ነበርኩ። አጠቃላይ ኢትዮጵያ ውስጥ ያለውን እንቅስቃሴ በደንብ በዝርዝር አውቀዋለሁ። የኢትዮጵያ እንቅስቃሴ ሪፖርት ደግሞ የሚታይህ በተመረተው ምርት መጠን ስንዴ ከ15 ሚሊዮን 300 ሚሊዮን ኩንታል ማምረት የቻለ ሀገር እኮ ነው። ይሄ የትኛውን ነው የምትለኝ? ኤክስፖርታችን አሁን ኤክስፖርት ቁጥር ለጊዜው ነገር አልፈልግም፣ ግን ፕሮባብሊ ይሄኛው አመት ሬከርድ የኤክስፖርት አመት ነው የሚሆነው። ይሄ ማለት በየአካባቢ ያለውን አላስፈላጊ ግጭት አሳነሶ ማየት አይደለም። ይሄ በጣም የሚያሳዝን በጣም 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 አሳዛኝ ክስተት ነው። ይሄ ጊዜ ያለን አቅም አሰባስበህ የኢትዮጵያውያንን ህልም የበልጸግ ህልም የምታሳካበት ጊዜ መሆኑ ሲገባው በየቦታው የሚፈጠሩ ችግሮች አሉ። ይህንን እንግዲህ የተፈጠረው አጠቃላይ ድባብ ዲሞክራሲው፣ የመንግስት ትዕግስት የራሱ ትርጉም አለው። ግን ይሄ ችግር በጣም በጣም የሚያልፍ ጊዜያዊ ወጀብ ነው። በዚህ ደረጃ ያው
ዶክተር ኢዮብ ተካልኝ የኢትዮጵያ የገንዘብ ሚኒስትር ዴታ በአሜሪካ ድምፅ አድማጮቻችን ስም ቃለመጠየቁን ስለሰጡን በጣም ከልብ እናመሰግናለን። መልካም ሽት ይኑርሎት።
አመሰግናለሁ።
የመጨረሻው ዘገባችን አንዲት ትውልድ አፍሪካዊት የቴክኖሎጂ ባለሙያ ያስተዋውቀናል።
በጎርጎሮሳውያኑ 2030 1 ሚሊዮን አፍሪካውያን ሴቶችና ልጃገረዶችን በቴክኖሎጂና እንዲሁም ኮዲንግ ለማሰልጠን ህልም አድርጎ የሚንቀሳቀሰው አይ አም ዘ ኮድ የሚለው መርሃ ግብር በጎርጎሮሳውያኑ 2017 በፈረንሳይና የእንግሊዝ ዜግነት ባላት ሴኔጋላዊቷ ሜሪያም ጃም የተመሰረተ ነው። ተቋሙ በአፍሪካ ዝቅተኛና ድህነት በተጫናቸው አካባቢዎች እንዲሁም የስደተኛ መጠለያ ስፍራዎች የሚገኙ ወጣት ሴቶችና ልጃገረዶች ከኮምፒውተሮች ጋር እንዲተዋወቁ ብሎም የራሳቸውን ሶፍትዌሮች መስራት እንዲችሉ የሚያደርጋቸውን የኮዲንግ ስልጠና በነጻ ተደራሽ እንዲሆን በማድረግ ላይ ይገኛል።
I'm here in at Unstoppable Africa to really share our stories but also to share the stories of young women and girls.
ስለ ሰው ሰራሽ ልህቀት ማንበብና ልህቀቱን መጻፍ መቻል አስፈላጊ ነገር ነው እና አይ አም ዘ ኮድ የሚለው መርሃ ግብር በዚህ ቀዳሚ ነው። ስለዚህ እኔ እዚህ የማትቆሙ አፍሪካ በሚለው የመንግስታቱ ድርጅት ባዘጋጀው ጉባኤ ስለ ስራችን ታሪካችንን ለማካፈል የአፍሪካ ወጣት ሴቶችና ልጃገረዶች ተሞክሮ ከቴክኖሎጂ አኳያ ለማጋራት ነው የተገኘሁት። በኬንያ ችግረኛ አካባቢዎች ውስጥ ሆኖ ኮዲንግ መማር እንዴት እንደሚቻል አሳይተናል። ጨዋታዎችን መስራት ወይም ማይንድክራፍት የተሰኘውን ጨዋታ መገንባት ሳይሆን የምር ሰው ሰራሽ ልህቀትን እንዴት መገንባት ኮድ ማድረግ እንደሚቻል ነው ያስተማርን ያለ ነው። ሰባቱን የኮድ ቋንቋዎች ጨምሮ HTML, Java, Python, CSS የመሳሰሉትን ነው የምናስተምረው። እነዚህ በእውነት አፍሪካ የምትፈልጋቸው ቁልፍ የቴክኖሎጂ ቋንቋዎችና አቅሞች ናቸው። በተለይ ዓለም ወደ ሰው ሰራሽ ልህቀት የምትራመድ ከሆነ ወጣቶች በተለይም ደግሞ ከተገለሉ ማህበረሰቦች የሚመጡ ወጣት ሴቶች ውስጥ ስለ ኮድ አወጣጥ እንዲሁም ቴክኖሎጂ ያለውን አቅምና ትግል እንዲረዱ እንፈልጋለን።
ሌዲ ሜሪያም ጃም በሚል መጠሪያ የምትታወቀው የቴክኖሎጂ ባለሙያዋ ከተባበሩት መንግስታት ድርጅት የመሪዎች ጉባኤ ጋር ጎን ለጎን ሲዘጋጅ ሶስተኛ ዓመቱን በያዘው አንስቶፐብል አፍሪካ ወይም የማያቆሟት አፍሪካ መርሃ ግብር ላይ መሪዎች ለቴክኖሎጂ ትምህርቶች ትኩረት እንዲሰጡ ካሳሰቡ የመድረክ ተወያዮች መካከል አንዷ ነበረች።
የአፍሪካ መንግስታት በቴክኖሎጂ ላይ የበለጠ መዋለ ንዋያቸውን ለማፍሰስ እና በመጪው ትውልድ ላይ ለመስራት የበለጠ ዝግጁ ናቸው። እኔ እንደማስበው የአፍሪካ መንግስታት የሰው ሰራሽ ልህቀትን አስፈላጊነት የተረዱ ይመስለኛል። ነገር ግን የሰው ሰራሽ ልህቀትን ተያያዥና ጥቃቅን ነገሮች በተገቢው መንገድ የተረዱት አይመስለኝም። ለምሳሌ ሰው ሰራሽ ልህቀትና ጾታ፣ ሰው ሰራሽ ልህቀትና የአየር ንብረት ለውጥ፣ ሰው ሰራሽ ልህቀትና የኃይል አቅርቦት ያላቸው ተያያዥነትና ምንነት ላይ በቂ ግንዛቤና መረጃ የላቸውም። ትክክለኛውን ነገር አያውቁትም። ስለዚህ እኛ ቁጭ ብለን በዚህ ዙሪያ ለማስተማርና መፍትሄ ለማበጀት አብረን እየሰራን ነው።
አይ አም ዘ ኮድ ደቡብ አፍሪካን ጨምሮ በብዙ የአፍሪካ ሀገራት በተለይም ደግሞ በናይሮቢ መጠለያ ጣቢያዎች ውስጥ ያሉ ልጃገረዶች በነጻ ኮምፒውተሮችና ላፕቶፖች እንዲያገኙ በማድረግ እንዲሁም ኮዲንግን በማስተማር ስኬታማነቱ አበክሮ ይነሳል። ሌዲ ሜሪያም ግን የኮዲንግ ስልጠናዎቹ በዓለም ዙሪያ ላሉ ወጣቶች በሙሉ በነጻ የቀረቡ ናቸው ይላሉ።
I didn't have a Harvard degree, I didn't have a Cambridge degree. I sat in my local
የካምብሪጅ ዲግሪ አልነበረኝም። በዩናይትድ ኪንግደም አካባቢ በሚገኘው በጊልፎርድ ቤተ መጻሕፍት ውስጥ ተቀምጬ የነጮችን ቤት እያጸዳሁ በየቀኑ እንዴት ኮድ ማድረግ እንደሚቻል ተማርኩ። እየሰራሁ የመጀመሪያውን በኮዲንግ ጦማሬን ጻፍኩ። ስለዚህ ዛሬ በ50 ዓመቴ ሴትና አፍሪካዊ የቴክኖሎጂ ባለሙያ ሆኛለሁ። ይህ ማለት በሚቀጥሉት 10ና 20 ዓመታት ውስጥ ሌሎች አፍሪካውያን ወጣቶች እንደኔ መሆን ይችላሉ። ስለዚህ በእውነት እኔ ወጣቶችን የምላቸው ነገር ቢኖር ኮዲንግ እንዲማሩ ነው። የኮምፒውተር ኮዲንግ ማለት የዓለም ወደፊት ማለት ነው። እድሜ አይለይም፣ ጾታ አይለይም፣ የኑሮ አቅም አያስፈልግም። የሚያስፈልገው ነገር ኢንተርኔትና የትምህርቱ ይዘት ነው። እኔ ደግሞ ይህንን ይዘት ተደራሽ እንዲሆን በነጻ እያቀረብኩ ነው። ከየትኛውም የዓለም ክፍል ሆነው መማር ይችላሉ።
በጉርጉሩሳን 2030 1 ሚሊዮን አፍሪካውያን ወጣት ልጃገረዶችን በኮዲንግና በሰው ሰራሽ ልህቀት የማሰልጠን ውጥን ይዞ የሚንቀሳቀሰው አይ አም ዘ ኮድ እስካሁን ድረስ ከ80 የዓለም ሀገራት ለተውጣጡ ከ70,000 በላይ ወጣቶች በነጻ የኮዲንግና የሰው ሰራሽ ልህቀት ስልጠናዎች መስጠቱን በአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከኒውዮርክ።
የተከበራችሁ አድማጭ ተመልካቾቻችን የዕለቱ መሰናዶ እዚህ ላይ ተጠናቀቀ። ሳስተናግዳችሁ የምሽት ኤደን ገረመው ከዋና አዘጋጇ ቆንጅታዬ እንዲሁም ከስቱዲዮ አቀናባሪዎቹ ጋር እዚህ ላይ ሰናበታለሁ። ጤና ይስጥልኝ። Thank you.